ሰላም እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሰኞ ምሽት ሐምሌ 18 2014 ዓ.ም ተምረት የጋቢና ቪኦኤ መሰናዶ ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። በምሽቱ የስዕል ባለሙያ በእንግድነት ጋብዘንላችኋል። እንዲሁም ደግሞ ፕላቲነም ስለተሰኘ ለየት ስላለ የፎቶግራፍ ጥበብ የምናስቃኛችሁ ይሆናል። ስፖርትና ሌሎች መሰናዶዎችንም አካተናል። መርሃ ግብሩን እየመራው ኤደን ገረመው፣ በምስልና ድምጽ ምህንድስናው ኤልያስ አስማረ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የመጀመሪያው ዘገባችን ወደ ትግራይ ነው የሚወስደን። በዛ ያለ አንድ ሰዓሊ ነው የምንተዋወቀው። አንገሶም ገብረ ሐዋርያ ይሰኛል። አንገሶም የምስል ገጽ፣ የመልክዓ ምድርና ሌሎች አይነቶች ስዕሎችን በመሳል የተካነ ነው። በትግራይ ክልል በነበረው ጦርነት እንዲሁም ደግሞ ዓለም አቀፉ የኮሮና ቫይረስ ወረርሽኝን ተከትሎ እሱን የመሰሉ ሰዓሊያን በዚህ ሁኔታ መጎዳታቸውን ይናገራል። ሙልጌታ አስበሃ በተከታዩ ዘገባ ያስተዋውቀናል።
አንገሶም ገብረ ሐዋርያ ይባላል። በትግራይ ክልል ውቅሮ ከተማ ነው ተወልዶ ያደገው። ይህ ወጣት ከልጅነቱ ጀምሮ የስዕል ፍቅር እንደነበረው ነው የሚናገረው።
ልዩ አይነት ስሜት ነው የነበረኝ ለአርት። ለስዕል ደግሞ የበለጠ የቤተክርስቲያን አይነት አሳሳል ነው የመክረው ነበር። ያው ከዛ በኋላ ቅድስት ማርያም ኮሌጅ የሚባል አለ ውቅሮ ላይ እና እዛ ላይ ነው የገባሁት። ሮቤል ይባላል አስተማሪያችን ነበር እዛ ላይ ውስጥ እና ኤሌመንተሪ ነበር አምስተኛ ክፍል ይመስለኛል። ከ11 እስከ 2 ሰዓት ነው የምንማረው። ማታ ወደ ቤታችን ነው። እስከዚያ ነው ያክል ነው የአርት ፍቅር ያለኝ ማለት ነው።
የስዕል አቅሙ በትምህርት ለማሳደግ መቀለ ከተማ በሚገኝ የኪነ ጥበብ ኮሌጅ ገብቶ መማር መጀመሩ ነው የሚገልጸው አንገሶም።
ከዛ 10ኛ ክፍል ጨርሼ ወደ አርት ስኩል ተፈተንኩና ከዛ ቀጣ ነው ያለፍኩት። ስልክ ተደወለኝ፣ አልፈልና ና ተመዝገባልኝ። መጣሁና ተመዝገብኩ። ሶስት አመት ተምሬ ሶስተኛ አመት ስደርስ ደግሞ በፋይን አርት ነበር እየተማርኩ ነበር እና ሶስተኛ አመት ወደ ፔንቲንግ ነው የመረጥኩት። ስክላፕቸር አለ፣ ግራፊክስም አለ። ወደ ፔንቲንግ ክላስ ነው የመረጥኩትና እየተማርን ያለ ነው ያው በሽታ መጣ፣ የኮሮና ቫይረስ ማለት ነው። ከዛ ተቋረጠ። ከዛ ደግሞ ሊጀመር ነው ምናምን ተብሎ ነበር። ከዛ ደግሞ ያው ውጊያውን ተጀመረ እንደዛ ብሎ ተቆራረጠ።
ያለፉት ከሁለት አመታት በላይ በኮሮና ቫይረስና በተለይ በጦርነቱ ትምህርቱ ሳይማር መቆየቱ ኪሳራው ትልቅ ነው ብሏል።
በጣም ከባድ ነው። ወጣት በመሆኔ ደግሞ በጣም ከባድ ነው። ወጣትነት ካልተጠቀምክበት ከባድ ነው እና እዛም ላይ አርት የአርት ስራ ይዘ ብዙም ባላደገው አርት ላይ እዚህ ላይ ነከባ ነው።
የሚሰራቸው ስዕሎች የትግራይ መልክዓ ምድር የሚያሳዩ እንዲሁም የአሁናዊ የህዝብ ሁኔታ የሚያሳዩ ነው ያለው አንገሶም። ወደ ትግራይ ክልል የሚገቡ ሸቀጦች ባለመኖራቸው ለጥበብ በተለይ ለስዕል ስራም የሚሆኑ መሳሪያዎች አይገቡም ይላል አንገሶም።
ብሩሽ፣ ቀለም፣ ቻርት፣ ሁሉም ነገር እዛ ላይ የአርት ማቴሪያል ከዛ ነው የሚመጣ የሚበዛው ነገር። እዚህም በሁለት ወይም ሶስት ስቴሽነሪ ነው የምታገኘው እንጂ ሁሉም አይይዝም። እና እሱን ተደማምሮ ደግሞ በጣም ከባድ ነው አሁን ለማግኘት ማለት ነው። እና ያው አርት ባለ አቅም ባለ ማቴሪያል ነው የምትገልጸው እና እሱ ነው ደስ የሚለው እንጂ አሁን በጣም ከባድ ነው። የፈለግከው እኔ በተማርኩበት ፔንቲንግ ለመስራት ይከብደኛል፣ ቀለም ስለሌለ ማለት ነው እዚህ ላይ። እና እሱ ነው ትልቅ ተጽዕኖ የፈጠረው በአርት ላይ። አሁን የምሰሩ የትግራይ ገጸ መሬቶች ነው የሰራሁት ያላቸው ነገር አልታ፣ የተለያዩ ላንድስኬፖችም አለው ማርያም ድሃን የሚባል የትግራይ ካልቸር የሚገልጽ ደግሞ የቤት አሰራር ህድሞ እንደዛ አይነት ነው። የማታ አለ እሱ እንደሱ አይነት ነው የስራዎች የአብዛኛው ስራዎች እንደዛ አይነት። ስለ ወቅታዊም ጉዳይ ያሰርተናል። በአክሱምም በመቀሌም ኤግዚቢሽን አዘጋጅተናል። ትልቅ ኤግዚቢሽን የተዘጋጀው እና ስለ ሴቶች የተደፈሩት የትግራይ ሴቶች እና ስለ ጨፍጨፍ ጥቅላላ የአክሱም ማሳከር ስለሱ የሚገልጽም ሰርች ነበር። የትግራይ መልሶ ግንባታ የሚገልጽም እንደ ሳይንስ ሲያሉ
የሰል ትምርቱ በ2012 በኮሮና ቫይረስ ምክንያት ቀጥሎ በጠሩነቱ የተቋረጠ ቢሆንም አሁንም ግን ወደ ሲማርበት የነበረ ኮሌጅ እየተመላለሰ ስዕል እየሳለ ይገኛል።
ኢንዱስትሪም እንደቀመው እዚ ላይ ትምርት ቤት ውስጥ ላይ ተዘግቶ ያለ ያው ያርት ፍቅርም አለን እስካሁን አልወጣን እና እየተመላለስኩ ነው የምሰራው እና ለዛ ነው የምመጣው።
ለሁሉም ነገር ዋናው መፍቴ ሰላም እንዲሰፍን ነው ምኞቴ ሲልም ገልጿል።
ተስፋዬ እኔ አንድ ስላለ ሰላም ነው የምፈልገው። ተስፋዬ እኔ ስለ ሰላም የሚገልጽም አንድ አስተማሪያችን ነበር መምራሽና ፍጫክ ይባላል። የሆነች ሴት ነው ለምለም ሳር ላይ ተኝታ እናትየዋ ልጅ ደግሞ ዝም ብሎ ይጫወታል እዛ ላይ። ምን ያክል ሰላም አስፈላጊ እንደሆነ ስታስበው እናት ልጇ ጥላ ልተኛ አትችልም ወይም ትታው ልትሄድ አትችልም። እዛ ላይ የሚያሰኝን ስዕል ግን መልእክቱ እሷን ተኝታ ልጅ ነው የሚጫወታ እና ስለ ሰላም ሰላም ስላለ ነው የገለጸው ሰዓሊው ነው። በጣም ነው ደስ ከሚለኝ ስራዎች ነው እና ተስፋዬ እኔ ሰላም እንዲሆን ነው።
በግሉ ሰላም ሰፍኖ ትምህርቱ በማጠናቀቅ የስዕል ስራውን በተጠናከረ መልኩ ለመቀጠል እንደሚመኝ ነው።
ጌታ አጽፋሃ ከትግራይ ነበረ እና መሰግናለን። በመቀጠል ደግሞ የምናልፈው ለየት ወዳለ ፕላቲነም ወደተሰኘ የፎቶግራፍ ጥበብን ወደምትሰራ አርቲስት ነው። አርቲስቷ ረዳኤት ወንድሙ ተሰኛለች። የፎቶግራፍ ጥበብ ባለሙያ ናት። ከሰሞኑ በዚህ በዩናይትድ ስቴትስ ሲልቨር ስፕሪንግ ግዛት ኤኮ ግሌን በተሰኘ ፓርክ ውስጥ ከባልደረቦቿ ጋር በመሆን ከፎቶግራፍ ጥበብ ባለሙያዎች ጋር ስለ ታይምለስ ፎቶግራፊ የተሰኘ አውደ ርዕይ አሳይተዋል። ረዳኤትና ጓደኞቿ ለየት ያለ ፕላቲነም የተሰኘ ከ80ና ከ90 ዓመታት በፊት በጥቅም ላይ ይውል የነበረ የፎቶግራፍ ጥበብን በመጠቀም ነው ፎቶግራፎቻቸውን ለእይታ ያቀረቡት። ዝግጅቱን ተከታትዬ ያሰናዳሁት ዘገባ ቀጥሎ ይቀርባል። የተወለደችው አስመራ ከተማ ሲሆን እስከ 10ዎቹ እድሜዋ ድረስ አዲስ አበባ አድጋለች። ረዳኤት ወንድሙ ከልጅነቷ ጀምሮ የፎቶግራፍ ፍቅር እንደነበራትም ትናገራለች። ገና አፍላ ሳለች ወደ ዩናይትድ ስቴትስ ቺካጎ ግዛት በመምጣት ፈጣን ዘመኗን በውጭ ዓለም ያደረገች ሲሆን ቤተሰቦቿ የመጀመሪያ ህልሟ ኑሮን የሚደግፍ ነው ብለው ባለማመናቸው በሕክምና ላይ መቆየቷን ትናገራለች።
አዲስ አበባ ከአስመራ በኋላ አዲስ አበባ ሙቭ አረግን። አዲስ አበባ ለብዙ ጊዜ ኖሬ በኋላ ልጅም እያለሁኝ ነው ኦልሞስት ቲኔጅ እያለሁኝ ነው ቺካጎ ባረግን። ሶ ቲኔጅ ላይፌን አብዛኛው ያው ቺካጎ ነው ያደኩት። ከቺካጎ በኋላ ኮሌጅ መጣ። ኮሌጅ ስለመሄድ ፎቶ ለማንሳት ፎቶ ለመማር ነው የፈለኩት የነበረው። ያው እናትና አባቴን ፎቶ ለመማር ፈልጋለሁ ብዬ ስነግራቸው እንዴ ፎቶ እኮ አያበላም የሚባለው ጥያቄ መጣ። በኋላ እሺ እስቲ ምን ላጥና ብዬ ነርሲንግ አጠናሁኝ። ከነርሲንግ ጋር ፎቶ አነሳ ነበረ። የፎቶ ነገርም አልተውኩትም ኮምፕሊትሊ፣ እሱም አልተወኝም። ትንሽም ኮሌጅ ላይ አጥንቼ ነበረ። ሶ ፕራክቲስ እንዲህ ያደረግ ነበረ። በኋላ ሜቢ 5 ወይ 6 ዓመት ወሰንኩኝ። ይህን የፎቶ ነገር ይወጣል ስላልቻለ ፐርሱ ስቲ ላድርገው እንዴት እንደሚሆን ይየው ብዬ ፐርሱ ማድረግ ጀመርኩኝ።
ረዳኤት ከዚህ ውሳኔ በኋላ ወደ አዲስ አበባ በመጓዝ ለቀጣይ 20 ዓመት ሊቆይ የሚችልና በሴቶች ተፈጥሯዊና ያልተበረዘ ማንነት ላይ የሚያተኩር የፎቶ ስብስብ መጀመሯን ነው የምትገልጸው። አዲስ አበባ ለመጀመሪያ ጊዜ ተስማምታ ፎቶ የተነሳችላት ታዲያ ርብቃ ናት።
ርብቃን አክቹዋሊ 2019 ላይ ነው ማንሳት የጀመርኩት። ለመጀመሪያ ጊዜ አዲስ አበባ ለመኖር ሀሳቤ ሄጄ ፎቶ ለማንሳት ይህን ፕሮጀክት ለመጀመር ማንንም ሰው አላውቅም ነበረ። ሰው ማያቀኝም ነበረ እና ርብቃን ታውቂያት እንደዚህ አይነት ፕሮጀክት አለን ሴቶችን በየአመት አንስቼ የ5 የ10 ዓመት የሚሆን ፕሮጀክት አለን እና ምን ይመስልሻል ላነሳሽ ይችላለ ወይ ስጠይቃት አምናኝ እሷ ካሜራ ስታየው አይገባም ቢካዝ ዲጂታል አይደለም ለመጀመሪያ ጊዜ ፎቶ ያነሷት በእሷ ነው የጀመርኩት። ያው እንደምታዩት የመጀመሪያ ፎቶ 2019 ላይ ነው። ያ 2020 ላይ አላነሳው። ሁለተኛ ፎቶ ምታዩት 2021 ላይ ነው። የሶስተኛ ደግሞ በዚህ ዓመት ያነሷት ፎቶች ነው። እና እነዚህ ሴቶችን ማንሳት የፈለግኩት
ዲት በአሁን ሰዓት የሚነሱ ፎቶግራፎች የሴቶችን ተፈጥሯዊ ውበት በብዙ ሜካፖች እንዲሁም ደግሞ ፎቶሾፕ በማስተካከላቸው ለሷ እንደ ፎቶግራፍ ባለሙያ ተፈጥሯዊ የሴቶችን ውበትና ማንነትን የሚሸፍን ነው ብላ እንደምታምንም ነው የምትገልጸው። ሞደርን ኒውስ ወይም ደግሞ ዘመናዊ ሞዴሎችና የስራ ማጠንጠኛዎቿም ሴቶች መሆናቸውን ትናገራለች። ይሁን እንጂ ስራዋን ለመስራት የመረጠችው የፎቶግራፍ መንገድ የድሮን በፊልም ማንሳት ሲሆን ከዛ በተጨማሪ ግን ለየት ባለመልኩ እንደ አውሮፓውያን አቆጣጠር ከ1879 ዓ.ም ጀምሮ እስከ መጀመሪያው የዓለም ጦርነት ማብቂያ የቆየው ፕላቲነም የተሰኘውን መንገድ ነው። ዴት በዚህ መልኩ ያነሳቻቸውን ፎቶግራፎች ለማሳጠብ ወደ ዩናይትድ ስቴትስ መመላለስ ኖሮባታል። እንበዛም በማይዘወትረው የፕላቲነም ፎቶግራፍ ጥበብ ውስጥ ታዲያ አጋሮች ያገኘ ሲሆን ከነዚህ የፎቶግራፍ አፍቃሪዎችም ጋር የፕላቲነም ፎቶዎች ላይ ትለማመዳለች። በወራንዴም የፎቶግራፍ ትዕይንቶችንም ያደርጋሉ። ቢሊ ሸልደን በፎቶ ወርክ አትላንቲኮ ከዴት ጋር ስራዎቹን ሲያሳይ አግኝተነዋል።
ዛሬ ምሽት ሰባት የምንሆኑ አርቲስቶች ስራችንን አቅርበናል። በጣም ታሪካዊ የሆነን ፕላዲየም የተሰኘ ሂደት ውስጥ ያለፉ ፎቶዎችን ነው ለእይታ ያቀረብነው። ፎቶዎቹ ያሁን ቢሆኑም በዚህ መልኩ የሚነሱ ፎቶዎች ውጤታቸው ከዲጂታል ፎቶዎች ይለያል። የምናነሳቸው ከዚያ በተለየ መልኩ በኔጌቲቭ ፎቶ ፊልም ነው። ከዚያ በኋላ የተለያየ ቀለም ኑሯቸው ከጥጥ በተሰራ ወረቀት ላይ ይታተማሉ።
በምሽቱ ታዲያ ረዴት እና የስራ አጋሮቿ በሁለት በተከፈለ ቡድን በመሆን የፕላቲነም ህትመት ሂደትን አሳይቷል። በቅድሚያ ያደገው ፊልም ከጥጥ በተሰራው ወረቀት ላይ ጠርዞ ይለካል። በዛ መሰረትም ሁለት የተለያዩ ለዚህ ሂደት የሚያገለግሉ ኬሚካሎች በወረቀቱ በውሃ በተነከረ ብሩሽ ላይ ይዋሃዳሉ። ይሄ ውህድ ያለበት ወረቀትም በንፋስ መጠጥ እንዲል ከተደረገ በኋላ ፎቶ ፊልሙ ላይ ተደርጎ በፍሬም ከሁለት እስከ አራት ደቂቃ በፀሐይ ኃይል እንዲደርቅ ይደረጋል። በኋላም የፎቶ ፊልሙ ይነሳና ወረቀቱ በኬሚካል ይታጠባል። ያኔ ፎቶ መታየት ይጀምራል። በመጨረሻም ዳርክ ሩም ወይም ደግሞ ጨለማው ክፍል በመሄድ የመጨረሻውን የፎቶግራፊ ሂደት ያልፋል። ረዴትና ወዳጆቿም ይህንን ሂደት ለታዳሚዎቻቸው አስረድተዋል። ረዴት ታዲያ የፎቶ ባለሙያ ሰውን ለመረዳት ሩህሩህ መሆን አለበት ትላለች።
ለውጡ የሚያስፈራ ነገር ነው። ያው የተመቸ ነገር የሚያበላ ነገርን ትተሽ የምትፈልጊውን ነገር ፐርሱ ስታደርጊ ያው የሚያሳስብሽ ነገሮች አሉ እና ነርሲንግም አግዞኛል ይሄን ፐርሱ ለማድረግ። ግን ለእኔ አይም ፎቶም ሳነሳ ነርስም ፕራክቲስ ሳደርግ ሁል ጊዜ የሚገጥመኝ ነገር ኤምፓቲ የሚባል ነገር ነው። እንጃ በአማርኛ ሰውን መረዳት። ሰውን ካልተረዳሹ የእውነተኛ ፎቶ ማንሳት አትችልም። ሰውን ካልተረዳሹ የእውነተኛ ምታግዥ አትችልም። እንደ ነርስ እንደ ዶክተር ካላወቅሽ ምን ህመም እኮ እንዳልሆነ እሱ ነገር በጣም ጠቅሞኛል።
ረዴት ወንድሙ የፎቶግራፍ ስራዎቿን በተለያዩ ቦታዎች ያቀረበች ሲሆን ከዚህ ቀደም የሰራችው የሰራተኛ መደብ የተሰኘው ስብስቧም በዋሽንግተን ፖስት ላይ ተዘግቦላታል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ከ
ጋቢና ቪ የሬዲዮ በቴሌቪዥን መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ዝግጅቶቻችንን በሳተላይት ኢትዮሳት ላይ እንዲሁም ደግሞ በቪኦኤ አማሪክ ፌስቡክ ገጽ ላይ እና ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። በመቀጠል ያለውን ዘገባ ላስተዋውቃችሁ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ውርጃን በተመለከተ ከሰሞኑ ያስተላለፈውን ውሳኔ ተከትሎ በመላው ዓለም የሚገኙ ሀገራት ውሳኔው ከስነ ተዋልዶ ጤና ጋር በተገናኘ ስለሚኖረው ውጤት የተለያዩ ምላሾችን እየሰጡ ይገኛሉ። በአፍሪካዊቷ ሀገር ኬንያ የሚኖሩ ሰዎች ውሳኔውን ተከትሎ የተከፋፈለ ምላሽ ሰጥተዋል። አሉላ ከበደ የጁማ ማጃንጋን ዘገባ ቀጥሎ ያቀርብልናል።
በዩናይትድ ስቴትስ ጽንስን የማቋረጥ መብት የቀለበሰውንና የጠቅላይ ፍርድ ቤቱ ባለፈው ወር ያሳለፈውን ውሳኔ የመለኮት እጅ የገባበት ነው ሲል ናይሮቢ ላይ ፈጥኖ ያወደሰው የኬንያ ክርስቲያኖች የተባለው ቡድን ነው።
አቦርሽን ኢዝ ማርደር and the abortionists are also murderers.
ጽንስ ማስወረድ ነፍስ ማጥፋት ነው። ጽንስ የሚያስወርዱትም ነፍሰ ገዳዮች ናቸው። በመሆኑም ጠቅላይ ፍርድ ቤቱ ህይወትን የመረጠበት ውሳኔ ትክክለኛ ነው።
ኬንያ በተለይ ከጤና ጋር በተያያዘ ብቻ ከሆነ ጽንስ የማስወረድ መብት እንዲከበር ብታደርግም በዋናነትም ብዙዎች ለደህንነታቸው አደገኛ የሆነ ህገወጥ ውርጃ እንዳይፈልጉ ለማድረግ በሚል ነው። የ20 ዓመቷ ዳያና ለዚህ ዘገባ የተጠቀመችው እንጂ ትክክለኛዋ ስሟ አይደለም። ጓደኛዋ ናይሮቢ ውስጥ ይህን መሰል ህገወጥ የጽንስ ማስወረድ አገልግሎት ከሚሰጥበት ስፍራ ሄዳ ከፍተኛ መጠን ያለው ደም ፈሷት ለህልፈት ስትዳረግ በመመልከቷ በተራዋ ያን መሰል ሁኔታ ውስጥ በገባችበት ወቅት የባለሙያ እርዳታ ለመፈለግ መገደዷን ትናገራለች።
I went to a good clinic and the doctor took me.
ወደ አንድ ጥሩ ክሊኒክ ሄድኩና በሐኪም ተረዳው። አሁን እንደምታዩት በደህና ሁኔታ ላይ እገኛለሁ። ጤናማ ነኝ። እናም ህክምናውን ተከትሎ የገጠመኝ ምንም አይነት ችግር የለም።
ይሁን እንጂ አፍሪካ ውስጥ ጽንስ የማቋረጥ መብት እንዲከበር እንደሚሹ በርካታ የመብቱ ደጋፊዎች ሁሉ ዳያናም በዩናይትድ ስቴትስ ካሁን ቀደም ሲሰራበት የነበረው ህግ ዛሬ መሻሩ በኬንያም ተጨማሪ የህግ ገደቦች እንዲጣሉ ሊያበረታታና ለተጨማሪ ሞትም ሊጋብዝ ይችላል የሚል ጭንቀት እንዳደረባት ተናግራለች። በዓለም ጤና ድርጅት ግምት መሰረት አፍሪካ ውስጥ ከሚፈጸሙት ጽንስ የማስወረድ ድርጊቶች 75% የሚሆኑት ለደህንነት አደገኛ በሆነ መንገድ የሚከናወኑ ናቸው። የኬንያ ጤና ጥበቃ ሚኒስቴር በበኩሉ ይፋ እንዳደረገው በየዓመቱ ቁጥራቸው 2600 የሚደርስ አዋቂና ወጣት ሴቶች ለደህንነት አደጋ ደቃኝ በሆኑ የጽንስ ማቋረጥ ሂደቶች ውስጥ በማለፍ ለህልፈት ይዳረጋሉ። ይህም ከአጠቃላዩ የእናቶች ሞት 35% ያህል ነው።
ደህንነቱ ባልተረጋገጠ ጽንስ የማስወረድ ድርጊት የተነሳ ከፍተኛ ቁጥር ያላቸው እናቶች ይሞታሉ። ምክንያቱም ደህንነቱ የተረጋገጠ የጽንስ ማቋረጥ አገልግሎት የማግኘት መብት በመነፈጋቸው ነው።
የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጽንስ በማቋረጥ ሂደት ላይ ዓለም አቀፍ ገደብ በሚጥለውና ግሎባል ጋግ ሩል የተባለው ውሳኔ አካል ተደርጎ በታየ እርምጃ በመልማት ላይ ላሉ አገሮች ይሰጥ በነበረው ለስነ ተዋልዶ ጤና አገልግሎቶች የሚውለው ገንዘብ ላይ የተለየ ገደብ ጥለው ነበር። በቅርቡ የሆነውን ከዚህ ያዛመዱ አንዳንድ የጽንስ ማቋረጥ መብት ተሟጋቾች ታዲያ ያ እርምጃ በአገር ውስጥም ተጨማሪ የመብት ጥበቃ ጉዳይ አስቀድሞ እንዲታሰብበት ስለማስፈለጉ የመጀመሪያው ፍንጭ ነበር ይላሉ።
While the US has been very generous in supporting our health,
United States የጤና ስርዓታችንን በመደገፉ ረገድ ብዙ ለግሳናለች። ነገር ግን አሁን እኛ በራስ ተነሳሽነት የራሳችንን ትክክለኛ ህጎች ማስቀመጥ አለብን። የጽንስ ማቋረጥን ጨምሮ አስፈላጊውን የስነ ተዋልዶ ጤና አገልግሎቶች ማግኘት የሚያስችሉ ትክክለኛ አሰራሮች ሊኖሩን ይገባል።
ኬንያ እንደ አውሮፓውያን የዘመን አቆጣጠር በ2019 ዓመተ ምህረት የፈቀደችውን ጾታዊ ጥቃትን ተከትሎ የሚጸነስን ጽንስ የማቋረጥ መብት ጨምሮ ቀስ በቀስ የተለያዩ ህጎች አውጥታለች። ከዚህ የተዛመደ ጉዳይ የተመለከቱ አንድ የአገሪቱ ዳኛ ባለፈው መጋቢት ወር በነገሩ ላይ ብይን በሰጡበት ወቅት ጽንስን ማቋረጥ ህገ መንግስታዊ መብት ነው ሲሉ በጊዜው ስራ ላይ የነበረውንና አሁን የተሻረውን የዩናይትድ ስቴትሱን የሮቪና የዌድ ጉዳይ በሚል መጠሪያ የሚታወቅ ውሳኔ በምሳሌነት ጠቅሰው ነበር። ይሁንና ያ ውሳኔያቸው ዛሬ በይግባኝ እየታየ ሲሆን የኬንያ ጽንስ የማቋረጥ መብት ተሟጋቾችም የዩናይትድ ስቴትሱ የህግ ለውጥ እንዳያጠላበት ስጋት እንዳደረባቸው ይናገራሉ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
በመቀጠል ደግሞ የምናልፈው ወደ ስፖርት ዘገባ ነው። ኢትዮጵያ በዓለም አትሌቲክስ ሻምፒዮና ሁለተኛ ደረጃ ይዛ አጠናቀቀች። የኢትዮጵያ ፕሪሚየር ሊግ ክለቦች በተጫዋቾች የዝውውር ገበያ ተጠምደዋል። ሳዲዮ ማኔ የአፍሪካ የዓመቱ ምርጥ ተጫዋች ሽልማትን አሸንፏል። ኬኔዲ አባተ ይቀጥላል።
ኢትዮጵያ በዓለም አትሌቲክስ ሻምፒዮና ሁለተኛ ደረጃን ይዛ አጠናቃለች። በዩናይትድ ስቴትስ ዩጂን ኦሬገን ላይ ከሐምሌ 8 ጀምሮ ሲካሄድ የቆየው 18ኛው የዓለም አትሌቲክስ ሻምፒዮና ትናንት ሐምሌ 17 ፍጻሜውን አግኝቷል። በውድድሩ 4 ወርቅ፣ 4 ብርና 2 ነሐስ በድምሩ 10 ሜዳሊያዎችን ያሸነፈችው ኢትዮጵያ ከአዘጋጇ ዩናይትድ ስቴትስ በመቀጠል ሁለተኛ ደረጃ በመያዝ ነው ያጠናቀቀችው። ኢትዮጵያ ካሸነፈቻቸው 4 ወርቆች መካከል 3ቱ በሴት አትሌቶች የተገኙ ሲሆን ለተሰንበት ግዴ በ10000 ሜትር፣ ጎተይቶም ገብረስላሴ በማራቶንና ጉዳፍ ጸጋይ በ5000 ሜትር የወርቅ ሜዳሊያ ያስገኙ ሴት አትሌቶች ናቸው። የተቀረውን አንድ ወርቅ ደግሞ ታምራት ቶላ በማራቶን አስገኝቷል። አትሌት ጉዳፍ ጸጋይ ከወርቁ በተጨማሪ በ1500 ሜትር የብር ሜዳሊያ ማሸንፋለች። ወርቁ ሀገይታቸው ሞስነት ገረመውና ለሜቻ ግርማ የብር ሜዳሊያ ያሸነፉ ሌሎች አትሌቶች ናቸው። ለሀገራቸው የነሐስ ሜዳሊያ ያስገኙት ሁለቱ አትሌቶች ደግሞ ዳዊት ስዩምና መቅደስ አበበ ናቸው። አትሌት ጎተይቶም ገብረስላሴና ታምራት ቶላ በማራቶን ያስመዘገቡት ሰዓት የዓለም አትሌቲክስ ሻምፒዮና የማራቶን ክብረ ወሰን ሆኖም ተመዝግቧል። የውድድሩን መጠናቀቅ ተከትሎ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ድራርቱ ቱሉ በሰጠችው አስተያየት ደስታዋን ገልጻ የአትሌቶቹን የቡድን ስራ ማድነቋን ከፌዴሬሽኑ ማህበራዊ ድረገጽ ያገኘነው መረጃ ያመለክታል።
ታላቋ ኢትዮጵያ ሀገራችን ከዓለም ሁለተኛ፣ ከአፍሪካ አንደኛ ሆነን በማጠናቀቃችን እንኳን ደስ ያላችሁ፣ እንኳን ደስ ያለን። የእናንተ ውድ አትሌቶች እንኳን አኮሩን፣ እንኳን ሮጡልን፣ እንኳን አሸንፉልን፣ እንኳን ኢትዮጵያን ባንዲራ አነሱ፣ እንኳን ሀገራችን ከፍ አለች ለማለት ወዳለሁ። ደስታዬ ወደር የለውም ማለት ነው። በዚህ ሻምፒዮና ላይ ትልቅ አስተዋጽኦ ያደረጉትን በሙሉ ከልቤ አመሰግናለሁ ማለት ነው። እውነትም ስፖርት እንደ ስሙ እውነትም ስፖርት ይሄ አትሌቲክስ ይሄ ስፖርት እንደ ስሙ ወዳጅነት፣ ወንድማማችነት፣ አንድነት፣ ፍቅር፣ ሰላም ስለሆነ ሁሉ ነገር አስደሳች ነው ማለት ነው። በተለይ ደግሞ የኢትዮጵያ ቡድን ዘንድሮ እየሰራው የአንድነት መንፈስ፣ የጥንካሬ መንፈስ፣ ይሄ ከሌ ደግሞ ከሌ ይበልጥ የኛ የምለውን ሀሳብ ይዘው በመሰረታቸው በመያዛቸው የተሻለ ውጤት መጥቷልና ሁሉ ነገር በጣም አስደሳች ነው እና እግዚአብሔር ይመስገን። ይህንን ደግሞ አስጠብቀን ለሚቀጥሉ ዓመትም ይህንን ለህዝባችን ለማሳካት እግዚአብሔር ይርዳል እላለሁ።
ከኢትዮጵያ በመቀጠል ውድድሩን በሶስተኝነት ያጠናቀቀችው ጃማይካ ስትሆን ኬንያ አራተኛ፣ ቻይና ደግሞ አምስተኛ ሆነው ጨርሰዋል። በውድድሩ ከ179 ሀገራት የተውጣጡና ስደተኞችን የሚወክሉ አትሌቶችን ጨምሮ ከ1700 በላይ አትሌቶች ተሳትፈዋል። የዘንድሮ ውድድር በታሪክ በርካታ ሀገራት ወርቅ ያገኙበት የዓለም አትሌቲክስ ሻምፒዮና ሆኗል። በውድድሩ 29 ሀገራት ወርቅ ያገኙ ሲሆን ይህም ከዚህ ቀደም በ2017 ውድድር በክብረ ወሰንነት ከተመዘገበው 26 ሀገራት በሶስት የሚበልጥ ነው። የኢትዮጵያ ፕሪምየር ሊግ ክለቦች በተጫዋቾች የዝውውር ገበያ ተጠምደዋል። የሊጉ የዝውውር ጊዜ ከተጀመረ 18 ቀናት የተቆጠሩ ሲሆን 16ቱም የሊጉ ተሳታፊ ክለቦች ለቀጣዩ የውድድር ዓመት በሚያደርጉት ዝግጅት የነባር ተጫዋቾቻቸውን ውል በማራዘምና አዳዲስ ተጫዋቾችን በማስፈረም ላይ ናቸው። ባለፈው ሳምንት ዝውውራቸው ተጠናቆ በኢትዮጵያ እግር ኳስ ፌዴሬሽን ውላቸው ከጸደቀላቸው አዲስ እና ውል ያደሱ ነባር ተጫዋቾች መካከል ለሐዋሳ ከተማ የፈረመው የቀድሞው የፋሲል አጥቂ ሙጂብ ቃሲም ይጠቀሳል። ፌዴሬሽኑ እንዳስታወቀው እስከ ባለፈው ሳምንት የመጀመሪያ ቀናት ድረስ ሙጂብንና ኤርትራዊውን የቀድሞ የባህር ዳር ተጫዋች አሊ ሱሌማንን ጨምሮ 8 ተጫዋቾችን በማስፈረም ሐዋሳ ቀዳሚው ክለብ ነው። ሲዳማ ቡና፣ ድሬዳዋ ከተማና ባህር ዳር ከተማ ደግሞ 2 ተጫዋቾችን አስፈርመው በፌዴሬሽኑ ጸድቆላቸዋል። መከላከያና ኢትዮጵያ ቡናም አንድ ተጫዋች ማስፈረማቸው በፌዴሬሽኑ እውቅና የተሰጠው ሲሆን ሻምፒዮኑ ቅዱስ ጊዮርጊስ ደግሞ የአንድ ተጫዋቹን ውል አራዝሟል። ከዚህ በተጨማሪም ፌዴሬሽኑ እስካሁን ይፋ ያላደረጋቸው በርካታ ዝውውሮች መካሄዳቸውን ከክለቦቹ የተገኙ መረጃዎች ያሳያሉ። ሳዲዮ ማኔ የአፍሪካ የአመቱ ምርጥ ተጫዋች ሽልማትን አሸንፏል። ሴኔጋላዊው ሳዲዮ ማኔ የቀድሞ የቡድኑ አጋሩን ሞሳላንና የሀገሩን ልጅና የቼልሲውን ግብ ጠባቂ ኤድዋርድ ሜንዲን በመርታት ለሁለተኛ ጊዜ የአፍሪካ የአመቱ ምርጥ ተጫዋች ተብሏል። ሽልማቱን ከአንድ ጊዜ በላይ በማሸነፍ ማኔ 10ኛው ተጫዋች ነው። ማኔ አዲሱ ክለቡ ባየር ሙኒክ በዋሽንግተን ዲሲ ዩናይትድን 6-2 ባሸነፈበት የቀድሞ ውድድር የወዳጅነት ጨዋታ ከተሰለፈ በኋላ የአትላንቲክ ውቅያኖስን ተሻግሮ በሞሮኮ ዋና ከተማ በመገኘት ሐሙስ ዕለት ሽልማቱን ተቀብሏል። ሴኔጋል ግብጽን በማሸነፍ ለመጀመሪያ ጊዜ ዋንጫውን ባነሳችበት በዘንድሮው የአፍሪካ ዋንጫ የፍጻሜ ጨዋታ ወሳኙን የፍጹም ቅጣት ምት ማኔ ማስቆጠሩ አይዘነጋም። ናይጄሪያዊቷ አሲሳት አሾላ ደግሞ የአመቱ ምርጥ ሴት ተጫዋች ተብላ የተሸለመች ሲሆን ሽልማቱን ለ5ኛ ጊዜ በማንሳት አዲስ ክብረ ወሰን መያዟን የአፍሪካ እግር ኳስ ኮንፌዴሬሽን መረጃ ያመለክታል። ፖሎን የቤላሩስ ቡድኖች ከአውሮፓ እግር ኳስ ማህበር ውድድር እንዲታገዱ ጠየቀ። የጀርመን ቡንደስሊጋው ክለብ ኮሎኝ የቤላሩስ ቡድኖች ከአውሮፓ ውድድሮች እንዲገለሉ ጥሪ አቅርበዋል። ክለቡ ለዚህ በምክንያትነት የጠቀሰው ሀገሪቱ ሩሲያ በዩክሬን ላይ ፈጽማለች ያለውን ወረራ በመደገፏ ነው። ኮሎኝ በሩሲያ ቡድኖች ላይ የተጣለው እገዳ የቤላሩስ ክለቦችንም እንዲጨምር ለዩኤፋ ደብዳቤ እንደጻፈና የሌሎች ክለቦችን ድጋፍ እያሰባሰበ መሆኑንም አስታውቋል። ክለቡ ወደ አውሮፓ ኮንፈረንስ ሊግ የምድብ ድልድል ለመግባት ለሚያደርገው የጥሎ ማለፍ ውድድር ከቤላሩስ ክለቦች ጋር በአንድ ምድብ መደልደሉን ተከትሎ ነው የቤላሩስ ክለቦች እንዲታገዱ ጥሪ ያቀረበው። የሩሲያ የቅርብ ወዳጅ የሆነችው ቤላሩስ ሩሲያ ዩክሬንን ለማጥቃት ግዛቷን እንድትጠቀም መፍቀዷ ይታወሳል። የሩሲያ ክለቦችና ብሔራዊ ቡድኖች ከአውሮፓና ከፊፋ ውድድሮች እንዲታገዱ የተላለፈው ውሳኔ ባለፈው ሳምንት በስፖርት ገላጋይ ፍርድ ቤት ጸንቷል። የቤላሩስ ቡድኖች ግን ከሀገራቸውና ከደጋፊዎች ጨዋታቸው እንዲቀጥሉ የአውሮፓ እግር ኳስ ማህበር እስካሁን ድረስ እንደፈቀደ ነው። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የጋቢና ቤ የሰኞ ምሽት ሐምሌ 18 2014 ዓ.ም መሰናዶ እዚህ ላይ ተጠናቀቀ። አስተያየት ጥያቄዎቻችሁን በፌስቡክ ገጻችን በአማርኛ ላይ ለጋቢና ቤይ ያላችሁ አድርሱን። በነገው ምሽት ተመልሰን የምንመጣ ይሆናል። እንደገረመው መሰናዶን እየመራው ኤልያስ አስማረ፣ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ ዘጋቢዎች፣ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል አመራሮችና መሪዎች ጋር በመሆን እንሰናበታችኋለን። ሰላም ጤና ይስጥልኝ። ደህና ደሩ።